Gambino BOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ረቡዕ ነሐሴ 13 2012 ዓመተ ምህረት ምሽት ዝግጅታችንን ከአሜሪካ ድምጽ ዋሽንግተን ዲሲ ጀመርን። በዛሬው ምሽት ካዝናቸው ፕሮግራሞች መሃል ኢትዮጵያ ሁለተኛ ሳተላይት ለታመጥ እየተዘጋጀች መሆኑን የሚጠቁም መረጃ ይዘናል።
ያቺኛ ሪዞሉሽን 13 ነች። እቺ ደግሞ ያው ሪዞሉሽን 5 ሜትር ነች። የበለጠ እየተሻሻለ መጣ። ያቺኛ ከልበት ያለችው ማቸቱን ቦታዎችን ደግሞ ከበር ታረጋለች።
የኢትዮጵያ ስፔስ ሳይንስ እና ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር የሆኑትን ዶክተር ሰለሞን በላይ እየሰማችኋቸው አዲስ የምትመጣውን ሳተላይት በተመለከተ የሚሉን ይኖራል። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። የምሽቱ አስተናጋጃችሁ ስመኝሽ ቆየ ነኝ። በቅንብሩ ደግሞ ኤልያስ አስማረ አብሮኛል። በቅድሚያ ከዓለም ዙሪያ ካሰባሰብናቸው ዜናዎች ጋር ሀብታሙ ስዩም ይጠብቃችኋል።
ፈግናለው ስመኝሽ። የማሊ ፕሬዝዳንት ኢብራሂም ቡባካር ኬታ ትናንት ማክሰኞ ስልጣናቸው ለቀቁ። ፕሬዝዳንቱ ስልጣናቸውን የለቀቁት ያመጹ ወታደሮች በቁጥጥር ስር ከዋሏቸው ከጥቂት ሰዓታት በኋላ ነው። በሀገሪቱ ለወራት ግዙፍ የተቃውሞ እንቅስቃሴ ከቀጠለ በኋላ ትናንት ወታደሮቹ አመጸውተዋል። የ75 ዓመቱ ቡባካር ኬታ በመንግስቱ ቴሌቪዥን ቀርበው ባደረጉት የስልጣን መልቀቂያ ንግግራቸው ደም እንዳይፋሰስ መከራከል ብቻ በወደድኩ ነበር ሲሉ ተደምጠዋል። ፕሬዝዳንቱና ጠቅላይ ሚኒስትሩ ቡቡ ሊሴ ትናንት በፕሬዝዳንቱ መኖሪያ ቤት ከተያዙ በኋላ በአቅራቢያው ባለችው ኬታ ከተማ ወደሚገኘው የጦር ሰፈር ተወስደዋል። የምዕራብ አፍሪካ ሀገራት የኢኮኖሚ ማህበረሰብ ኤኮዋዝ የፕሬዝዳንቱን መታሰር ዜና ተከትሎ አባል ሀገራቱ ማሊን የሚያዋስኑ ድንበር ሮቻቸውን ዘግተዋል። አባል ሀገራትም የገንዘብ ነክ ግንኙነት እንዳያደርጉም ወስኗል። ማሊን ከድርጅቱ ውሳኔ ሰጪ አካልነትም አግዷል። በትናንትናው ዕለት ለሁለተኛ ቀን የተካሄደው የዲሞክራቲክ ፓርቲ ጠቅላላ ጉባኤ ኮንቬንሽን የቀድሞው ምክትል ፕሬዝዳንት ጆ ባይደንን የፓርቲው ፕሬዝዳንታዊ እጩ አድርገው በይፋ ሰይሟል። በድረገጽ ወይንም በኢንተርኔት በተካሄደው በዚህ ጉባኤ የጆ ባይደንን ባለቤት ጂል ባይደንን ጨምሮ ከዲሞክራቲክና ከሪፐብሊካን ፓርቲዎች የተጋበዙ እንግዶች እጩ ፕሬዝዳንቱን ጆ ባይደንን በመደገፍ ንግግር አድርገዋል። ከነዚህ መካከል የቀድሞው ፕሬዝዳንት ቢል ክሊንተን፣ የቀድሞው የውጭ ጉዳይ ሚኒስትር ኮሊን ፓውል ይገኙበታል። ተከላላ ጉባኤው በዛሬው ዕለት ቀጥሎ የሚውል ሲሆን የቀድሞው ፕሬዝዳንት ባራክ ኦባማን ጨምሮ የተለያዩ ተጋባዥ እንግዶች እንደሚናገሩ ይጠበቃል። እስራኤልና ሱዳን የሰላም ስምምነት ላይ ለመድረስ እየተቃረቡ መሆናቸው ተገለጠ። እስራኤል ከጥቂት ቀናት በፊት ከተባበሩት አረብ ኤሚሬቶች ጋር ታሪካዊ የሰላም ስምምነት መድረሱ ይታወሳል።
ሀብታሙ ስዩምን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን ወደ ቀዳሚው የዕለቱ አብይ ርዕስ እንለፍ። Human Rights Watch የተሰኘው የሰብአዊ መብት ተሟጋች ድርጅት ኢትዮጵያ ውስጥ በእስር ላይ የሚገኙ ፖለቲከኞችና ጋዜጠኞችን በተመለከተ ያወጣውን ሪፖርት አስመልክቶ የኢፌድሪ ምክትል ጠቅላይ አቃቤ ሕግ ፈቃዱ ጸጋ ከጣቢያችን ጋር ያደረጉት ቆይታ የመጀመሪያው ክፍል በትላንትናው ዕለት ተደምጧል። አቶ ፈቃዱ በእስር የሚገኙ ጋዜጠኞችንና በእስር ላይ የሚገኙ ሌሎች ሰዎችን የጤና ሁኔታ የሚመለከቱ ጉዳዮች ላይ የሰጡትን መልስ ያካተተው ሁለተኛው ክፍል ለዛሬ ተዘጋጅቷል። ቆይታቸው ከሀብታሙ ስዩም ጋር ነው።
ሌላው ጉዳይ በፍርድ ቤት የተሰጠን ትዕዛዝ አለመፈጸምን ይመለከታል። ፍርድ ቤት በዋስትና እንዲለቀቁ የፈቀደላቸውን ግለሰቦች ፖሊስ ግን በራሱ ስልጣን በእስር ያቆያል የሚለው ወቀሳ አቀርቧል። ላብነት የተጠቀሰው በቁጥጥር ስር ከዋሉት አቶ በሪሁ ተወልደን ጨምሮ 3 የህዋት ባለስልጣናት ፍርድ ቤት በዋስ እንዲለቀቁ ፈቅዶ ቀረበው አቤቱታም ይሄንኑ የሚያጠናክር ሆኖ ሳለ ፖሊስ ግን ሊፈታቸው አልቻለም ይላል።
የመጀመሪያ ፍርድ ቤት ዋስትና ሲፈቅድ ከፍተኛ ፍርድ ቤት ይግባኝ መጠየቅ ሁለታችን መብታለን። እነሱ ሲከለከሉ እኛም ሲፈቅድ መርማሪው አካል ማለት ነው። ለሁለቱም አካል ይግባኝ መብት ይሆናል። ሁሉ ጊዜ የፍርድ ቤት የመጨረሻው ውሳኔ ላይ ይግባኝ ትጠይቃለህ። ይግባኝ ስትጠይቅ ታሳግዳለህ። ይግባኝ እስክትጠይቅ ናቹራሊ አንድ ቀን አልፎ ሊሆን ይችላል። ለምሳሌ አልዋስ በዛ ጉዳይ ላይ ማለት ነው። አሁን መረዳት ያለብን የፍትህ ስርዓቱ የመጀመሪያ ፍርድ ቤት ያዘዘውን በዛ ላይ ቅር ተሰኝቶ ተጠርጣሪው መርማሪው አካል ይግባኝ መጠየቅ መብታል። መጀመሪያ ፍርድ ቤት ዋስትና ለቀቃቸው መርማሪው አካል ይግባኝ ጠየቀ። ከዛ በኋላ አዲስ ፋክት አግኝተናል ካሉ በኋላ በዛኛው በድሮ ከተለቀቁ የፌደራል ፖሊስ ምርመራ እያጣራባቸው ነው የሚል በራሴ በኩል እኔም እንዲሁ ሰምቼ ጠይቀን ለማጣራት ሙከራ አድርገናል። በዚህ መሀል የቆዩት ያልዋስትና የቆዩት የትኛውም ፍርድ ቤት ውቅና የቆዩት ቀናት ሳለ ይህም ባደረገው አካል ላይ ተገቢውን እርምጃ መውሰዱ እንደተጠበቀ ሆኖ በወቅቱ የተፈጸመው ህጉ ስለሚፈቅድ የፌደራል ፖሊስ ስልጣን ስር የሚወርድ ተጨማሪ ከዛም ከመጀመሪያው ከተጠረጠሩበት ጉዳይ የተለየ ነገር ስለመጣ ይዘነዋል የሚል ሪፖርት ነው ያለው። እንደ ትግራይ አቃቤ ህግ መዝገቡን እንመረምራለን እናየዋለን። አይኔም አንዳንዱን በሚዲያ ላይ እየሰማችም ጭምር አሁን የወጣውንም ሪፖርት አይተን ጭምር ስለሆነ ጥያቄ ማድረግ የጀመርነው መዝገቦቹን ካየሁት ውስጥ ግን በይግባኝ ቆይታቸው በስተቀር ከዛ በኋላም የመጀመሪያ ፍርድ ቤት ውሳኔ ተከብሮ ዋስትናቸው ተፈቅዶ ተለቀው በሌላ በፍርድ ቤት መያዣ ትእዛዝ ባይዘ ፖሊስም ብሎ አይደለም በሌላ የፍርድ ቤት መያዣ ትእዛዝ ከመያዛቸው በስተቀር የተፈጸመ የህግ ክስተት የለም። በፍርድ ቤቱ ቅና የሰራነው ነገር ህጋዊ ነው። ሁልጊዜ
ጨረሻ አንድ ጥያቄ የጋዜጠኞችን እስር ይመለከታል። 5 ጋዜጠኞች ለእስር ተዳርገዋል። ኢትዮጵያ ወትሮ እንደምትታወቅበት የጋዜጠኞች እስርና መሳደድ እየተመለሰች ይሁን የሚል ስጋትም አይሏል። በእርግጥ ጋዜጠኞቹ ሙያዊ ኃላፊነታቸውን ከመወጣት አልፈው በወንጀል ለመጠርጠር የሚያበቃ ጥፋት አጥፍተዋል ብለው ተቃውሞ ያምናሉ ወይ? በምን ሁኔታ ነው የነሱስ ጉዳይ እየታያለው?
እነማን ናቸው?
ያሲን ጁማ የኬንያው እንዲሁም ደግሞ የአስራት ጋዜጠኞች የሆኑት በላይ ማናየና
የኬንያውን በተመለከተ ትናንትና ተጠይቄ ምላሽ ለመስጠት ሞክሬያለሁ። ሲጀመር ጋዜጠኛ ነው የሚለውን እኛ እናውቀውም። ባይዞ የእኛን የምርመራ ፕሮፋይል መጥተህ ብታየው እሱ ራሱ የሰጠው ቃል የአይቲ ባለሙያ ነኝ ብሎ ነው የሰጠን ቃሉ። ጠርጥረን የያዝነው አቶ ጀዋር ቤት ፍተሻ ስናደርግ ከህጋዊ ፈቃድ ውጪ ያስገባቸው የቴሌኮም እቃዎች መኖራቸው፣ የሚሰጣቸው የቴሌኮም አገልግሎቶች መኖራቸው በመጠርጠሩ ከዛ ጋር ይህን ድጋፍ እያደረገ ያለው ሰው ነው ብለን ነው። የአይቲ ባለሙያ ነኝ ብሎም ስለሆነ አንድም ለእኛ ቃሉ የሰጠው እኔ ከሚዲያ ላይ ነው ጋዜጠኛ ነው የሚለውን የሰማሁት። እንደማንኛውም ቃሉን ሸጥ በነፃነት በራሱ ፈቃድ ጋዜጠኛ ነኝ የሚል አላነሳም። ሁለተኛ እዚህ ሀገር ውስጥ ገብቶ የብሮድካስቲንግ ስራ መስራት ፈቃድ አልተሰጠውም ከሚመለከተውም አካል ወይ ደግሞ የኮረስፖንደንስ ፈቃድም የለውም ይብን ማለት ነው ይህን ስራ ለመስራት። ስለዚህ በጋዜጠኝነት የምናውቀው ሰው አይደለም። የጠረጠርነውም በጋዜጠኝነት ጋር በተገናኘ አይደለም። የአስራትም በተመለከተ ምናልባት በተደጋጋሚ ጊዜ አሁን በቅርቡ አዳዲስ ዘገባዎችን ስለሰሩ እያሉ ወዲም አንዳንድ ሚዲያዎች ላይ ሰማ ስለነበረ ሲጀምር ባይዞ ከአስራት ጋር በተገናኘ ከሚዲያውም ጋር ከጋዜጠኞቹም ጋር የተፈጸመ ወንጀል አለ እንቅስቃሴ ይደረግ ቁጥጥር ስር ውሎ ይጠሩ የሚለው አቅጣጫ የተሰጠው ገና ሰኔ 24 እቅድ ሲወጣ ነው። ፖሊስ አፈጻጸሙ ላይ ዘግይቶ በመያዙ አንዳንድ ትርጉሞች ይሰጡ ሰምቻለሁ። አንዳንዱ ባላንስ ለማድረግ ነው ይልሃል፣ አንዳንዱ አይ በቅርቡ ሄዶ ተጎጂዎቹ ዘገባ ስለሰራ ነው የሚል ሚዲያ ላይ ይሰማል። እንደማንኛውም ሰው ሰምቻለሁ። ነገር ግን እንደ ምርመራ አካል አስራት ሚዲያ አስራት ዲደብሊው ኦኤምኤን ሚዲያ እነዚህ እንደ ሚዲያም ፈቃደኛ ያገኙትን ከፈቃዳቸው እንዲታገድ የሚመለከተው አካል የወንጀል ክስ ደግሞ የሚመለከተው አካል የወንጀል ክስ በእነዚህ ተቋማትም ላይ ሆነ በእነዚህ ተቋማት ስር በሚሰሩ ወንጀሉ በፈጸሙ ሰዎች ላይ ምርመራ እንዲጣራ አስቀድሞ ነው የተወሰነው። አፈጻጸሙ ላይ ቁጥጥር ስር አዋዋሉ ላይ መዘገየቶች ተፈጥሯል። ግምገማ አድርገን ለምን የዘገየው ተብሎ ነው ኋላ ላይ ቁጥጥር ስር እንዲውሉ የተደረገው እንጂ ወደኋላ የተፈሰራው ሌላ ነገር እንትን ለማድረግ አይደለም። ለምን ወንጀል አሁን እዚህ ሀገር ላይ ያሉ 2 ጥያቄዎች ናቸው። ሆነስ በአንድ በኩል ልቅነት መኖሩን የሚያነሳ ይኖርና ይዘን ለመመርመር እንኳን ስትሞክር ደግሞ ልቅነቱ ያለው እዛኛው ጋር ብቻ መርምርና ይሄኛው ግን ተውልኝ የሚል አለ። ይሄ ሊሆን አይችልም። እንደ መንግስት እየመረጥን አይደለም። ወንጀል ፈጽሞ ብለን የምንጠረጥረው በሙሉ መመርመር፣ ወንጀል ፈጽሞ በተገኘ ልክ መክሰስ ወንጀል አልፈጸመም ደግሞ ነፃነቱን በህግ መሰረት ማሳወቅ ነው የሚጠበቀንና ታወቃል። እውነት ለመናገር ሚዲያ ላይ ነፃነት ነው የጠፋው ኢትዮጵያ ውስጥ ወይስ የሚዲያ ልቅነት ነው? ጋዜጠኛም ቢሆን ነፃነትን አክብሮ እንደ ነፃነቱን አክብሮ እንዳይሰራ ነው ወይስ ህገ ወጥነት እንዲያበዛ ነው የሚለው እናንተም እንደ ሚዲያ ባለሙያ እንደ ህዝብም በዜጋም በተታዘቡት ነው ብዬ ነው የማስበውና አሁን ሚዛኑን እየሳተ ያለው የሚዲያ የጋዜጠኛ ነፃነት አይደለም እዚህ ሀገር ላይ ነፃነቱ ማንነት መሰረት ያደረጉ ግጭቶች እንድትከፈከፍ የሚያደርግ ከሆነ በኤሌክትሮኒክስ ሚዲያውም በሶሻል ሚዲያውም በጋዜጠኝነት ስም የሚደረግ ከሆነ መስመር እየሳተ ሄዷል። ይሄ ሀይ መባል አለበት በዚህ መሰረት። ስለዚህ የትኛውንም ጋዜጠኛ ነፃነት የመንፈቅ ጉዳይ አይደለም። መስመር አለው ነው መስመሩን አይለፍ ነው የጋዜጠኝነት መስመር ነፃነት መስመር አለ። በብዙዎቹ ሀገሮች እኮ የዘርፍ ግጭት መጨመር የተደረገባቸው እኮ በጋዜጠኛ ጥሪ እየተደረገ ነው፣ በኤሌክትሮኒክስ ሚዲያዎች ጥሪ እየተደረገ ነው። እና ወደዛ መድረስ አለብን ወይ ሀይ መባል አለበት የሆነ ቦታ ላይ ተብሎ ነው የተነሳው። እና በፍጹም ህግን አክብሮ የሰሩ ጋዜጠኞች የተነካ የለም። አሁንም እኮ በደንብ መንግስትን የሚተቹ ዘገባዎች አሉ፣ በነፃነት እየሰሩ ማነካቸው ህጉን እስካከበሩ ድረስ።
እጅግ በጣም አመሰግናለሁ አቶ ፍቃዱ ጸጋ የኢፌዴሪ ጠቅላይ አቃቢ ህግ ምክትል ኃላፊ፣ ለነበረን ቆይታ በእጅጉ አመሰግናለሁ።
እግዚአብሔር ይስጥልኝ። ነበር
የዕለቱን አብይ ርዕስ ነበር የሰማችሁት። ከምክትል ጠቅላይ አቃቤ ህግ ፍቃዱ ጸጋ ጋር በሁለት ክፍል የተደረገው ቆይታ አብቅቷል። ለቃለ ምልልሱ ሀብታሙ ስዩምን እናመሰግናለን። እያዳመጣችሁት ያላችሁት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። ኢትዮጵያ በሚቀጥሉት ጥቂት ወራት ውስጥ ሁለተኛ ሳተላይት ወደ ህዋ ለማምጠቅ ዝግጅቷን እያጠናቀቀች መሆኑን የኢትዮጵያ ስፔስ ሳይንስ ቴክኖሎጂ ኢንስቲትዩት አስታወቀ። በዚህ ጉዳይ ላይ ኤደን ገረመው የኢትዮጵያ ስፔስ ሳይንስ እና ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር የሆኑትን ዶክተር ሰለሞን በላይን አነጋግራ ተከታዩን ዘገባ አሰናድታለች።
ኢትዮጵያ የመጀመሪያ ሳተላይቷን ወደ ህዋ ካመጠቀች 8 ወራት ሞላት። ከ8 ወራት በኋላም በመጪው ጥቅምት ወር ወደ ህዋ የምትቀላቀል አዲስ ናኖ ሳተላይት ገጣጥማ መጨረሷን አብስራለች። የኢትዮጵያ ስፔስ ሳይንስ እና ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር ዶክተር ሰለሞን በላይ ስለ አዲሲቷ ሳተላይት እንዲህ ያስረዳሉ።
ኢትዮጵያ ብዙ ህዝብ ያላት በጣም ሰፊ ሀገር ነች። ብዙ ቴክኖሎጂ ያስፈልጋታል፣ ብዙ መረጃ ያስፈልጋታል ኢትዮጵያ ማለት ነው። ባለፈው አመት ቀናል ያን እንግዲህ መረጃውን እየተጠቀምንበት ነው። ያ መረጃ ደግሞ ያቺ አንድ ሳተላይት ደግሞ በቂ አይደለም። ይህ ብዙ ሀገሮች ብዙዎቹ ሀገሮች በሺ የሚቆጠሩ አለ። የእኛ ፍላጎታችን ደግሞ ድህነትን ለመቀነስ ነው። ብዙ ስራ ይጠበቅብናል፣ ብዙ መረጃ ይጠበቃል። እና ያው ከዚህ በፊትም በጋራ ኮላብሬትሊ ከስንሰራ የነበረች ናኖ ሳተላይት እንደተባለው የተወሰነ ክፍተት ምትሞላለን እንደዚሁ 2013 መጀመሪያ ወራት አካባቢ ለማምጠቅ ዝግጅት ላይ ነን። እንደምንኛ በአሁኑ ሰዓት ኢትዮጵያ ማምጠቂያ ፕራዮሪቲ ስላልሆነ አሁን በቅርብ ጊዜ ይኖራል። መጀመሪያ ቴክኖሎጂያችን ነው፣ መጀመሪያው ሳተላይት ሲኖር ነው የምንፈልገው። ስለዚህ ያው ጆይንትሊ ከቻይናዎች ጋር ነው አንደኛው ስትራቴጂያችን። ቀስ በቀስ ጆይንት ላይ አብሮን እየሰራን መጨረሻ ላይ ሙሉ በሙሉ እኛ የሳተላይት መገጣጠሚያና ማፈበሪያ ሙሉ በሙሉ ሲኖረን ደግሞ የራሳችን ሙሉ በሙሉ ከዚሁ እንገናባለ ቤት ስለሆነ በጋራ ነው የተሰራችው እና ከቻይናዎች ጋር ነው።
ዶክተር ሰለሞን አሁን ወደ ህዋ ልትመጥቅ የታሰበችው ናኖ ሳተላይት ከቀደመችው ኢቲአርኤስኤስ 1 ሳተላይት የዘመነች እንደሆነች እና ያለውን የመረጃ ክፍተትም እንደምትሞላ ይገልጻሉ።
ያቺኛዋ ሬዞሉሽኗ 13 ነች። ለአየር ንብረት፣ ለግብርና፣ ለውሃ፣ ለማዕድን እና ለአካባቢ ጥበቃ ታገለግላለች። ያ ማለት ግን በሙሉ የኢትዮጵያን ከጫፍ እስከ ጫፍ ከዳር እስከ ዳር በአንድ ጊዜ ያደርሳል ማለት አይደለም። እቺ ደግሞ ያው ሬዞሉሽኗ 5 ሜትር ነች። ሬዞሉሽን ማለት ኢሜጁን ወይም ምስሉን የማሳየት ዲግሪ ቁጥሩ እየቀነሰ ሲሄድ በጣም ግልጽ እየሆነ በጣም ጥሩ እየሆነ ይሄዳል ማለት ነው። የዛኛው ማለት ነው እንግዲህ 5 ማለት እና የበለጠ እየተሻሻለ መጣ ማለት ነው። ስለዚህ በዛ ክፍተት ደግሞ አንደኛ ሪዞሉሽኑን በጣም ይጨምራል፣ ሁለተኛ ደግሞ ያቺኛዋ ከዚህ በፊት ያለችው ማቸቱን ቦታዎችን ደግሞ ከበር ታደርጋለች። ስለዚህ ዋናው የመጀመሪያውን በተለይ በግብርና ዘርፍ ላይ፣ በአካባቢ ጥበቃ ላይ፣ በውሃ ላይ፣ በማይኒንግ ላይ እና ኢትዮጵያ ቅድሚያ የሰጣቻቸው የልማት አጀንዳዎች ላይ ነው ትኩረት የሚታደርገው።
ዶክተር ሰለሞን አያይዞም የአየር ንብረትና የኮቪድ-19 ወረርሽኝ በስራው ላይ የሚያሳድረው ተጽዕኖ ተገምግሞ በመጪው ጥቅምት ወር ላይ ሳተላይቷ ልትመጥቅ እንደምትችል ይጠቁማሉ።
ያው የአየር ንብረትና የኮቪድ-19 ጉዳይ አናላይዝ ማድረግ ይጠይቃል። በጣም ክላውዲ ኮንዲሽንስ። ሁለተኛው ደግሞ እንደዚህ አይነት ኦርቢት ላይ ሙሃር ላይ ስትመዘገቢ ስፖት ይባላል። እንደዚህ አይነት ሳተላይት የሚሄድባቸው ላውንች ሲመጥቁ በዛች ታይም ዊንዶ ውስጥ እንግዲህ በዛች ዊንዶ ጊዜ ውስጥ አየር ንብረቱ ሞር ግልጽ መሆን አለበት፣ ጥሩ መሆን አለበት። እነሱ እየታዩ ነው ማለት ነው። ሌላ ደግሞ ያው እንግዲህ እንደምታየው የአሁኑ ወረርሽኝ ጉዳይ ኮቪድን ደግሞ ያው እየጨመረ ነው ወይም ሄደው እንዴት ነው የሚለው ነገር ተጽዕኖ ስለሚፈጠር እሱንም እንደ ታሳቢ የሚወሰዱ ነገሮች አሉ። እኛ እንግዲህ አሁን ባለው ሁኔታ እንደው እስኪ ጥቅምት ውስጥ እያልን ነው እንግዲህ የበለጠውን ደግሞ አጠቃላይ ዝርዝሩን አጣርተን ደግሞ እንቀርባለን። ትንሽ ዲስከስ እያደረግን ስለሆነ ማለት ነው።
የኢትዮጵያ የስፔስ ሳይንስ እና ቴክኖሎጂ ኢንስቲትዩት ዳይሬክተር ዶክተር ሰለሞን በላይ አክለውም የኢትዮጵያ የስፔስ ሳይንስ መገጣጠሚያ ለማስጀመር በጀት ተፈቅዶ ማለቁን ገልጸው በኮቪድ-19 ምክንያት ሁኔታዎች ቢቀዛቀዙም የንድፍ ስራዎች ግን እየተሰሩ መሆናቸውን አስታውቀዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንንና እንግዳዋን ዶክተር ሰለሞን በላይን እናመሰግናለን። የጋቢና ጉዟችን ከአሜሪካ ድምጽ ይቀጥላል። ወደ ቀጣዩ መሰናዷችን እንለፍ። በተባበሩት መንግስታት ድርጅት የሰብአዊ ድጋፍ ማስተባበሪያ ጽህፈት ቤት ከቤኒሻንጉል ጉሙዝ ክልል ድጋሚ የተፈናቀሉ ከ37000 በላይ ሰዎች አስቸኳይ ድጋፍ እንደሚያስፈልጋቸው ባለፈው ሳምንት ባወጣው መግለጫ አስታውቆ ነበር። ይህን ተከትሎ የክልሉ አደጋ ስጋት ስራ አመራር ኮሚሽን ድጋሚ የተፈናቀለ የለም ሲል አስተባብሏል። ከሳምንታት በፊት ከመተከል ጉባ ወረዳ ከተፈናቀሉ መካከለም 221 ሰዎች መመለሳቸውን ኮሚሽኑ ገልጿል። የሰብአዊ ድጋፍ ማስተባበሪያ ጽህፈት ቤቱ ድጋሚ ተፈናቀሉ ያላቸውን አስመልክቶ የምዕራብ ዞን አደጋ ስጋት ስራ አመራር ጽህፈት ቤት ከቤኒሻንጉል ጉሙዝ ክልል ድጋሚ ተፈናቅሎ በመጠለያ ውስጥ ያለ የለም ካለ በኋላ ባለፈው አመት ተፈናቅለው ወደ ክልሉ ያልተመለሱ በርካታ ሰዎች ግን የሰብአዊ ድጋፍ እየተደረገላቸው መሆኑን ገልጿል። ጉዳዩን የተከታተለው ናኮር መልካ ተጨማሪ አለው።
በተባበሩት መንግስታት ድርጅት የኢትዮጵያ ሰብአዊ ድጋፍ ማስተባበሪያ ጽህፈት ቤት ከቤኒሻንጉል ጉሙዝ ክልል ድጋሚ ተፈናቀሉ ከ37000 በላይ ሰዎች አስቸኳይ ድጋፍ እንደሚያስፈልጋቸው ባለፈው ሳምንት ባወጣው መግለጫ አስታውቋል። ጽህፈት ቤቱ ነሐሴ 7 2012 ዓ.ም ባወጣውና ለተለያዩ የብዙሃን መገናኛዎች በላከው መግለጫ ከዚህ ቀደም ከክልሉ ካማሺና ሶሳ ዞኖች ተፈናቅለው ከነበሩና ወደ ክልሉ ከተመለሱ 64594 ሰዎች መካከል ከ37000 በላይ ሰዎች በድጋሚ ተፈናቅለው በኦሮሚያ ክልል ምዕራብ ወለጋ 7 ወረዳዎች ውስጥ እንደሚገኙ ገልጿል። ጽህፈት ቤቱ ድጋሚ ተፈናቀሉበትን ምክንያት ሲያትትም የመሰረታዊ አገልግሎቶች እጥረት፣ የጸጥታ ስጋት፣ የመልካም አስተዳደር እጦትና ሌሎችንም አስፍሯል በመግለጫው። በዚህ ዙሪያ ተጨማሪ መረጃ ለማግኘት የሰብአዊ ድጋፍ ማስተባበሪያ ጽህፈት ቤቱ የኮሙኒኬሽንስ ቡድን መሪ ወይዘሮ ማልዳና ደውጋብ እንደውልም በሚቀጥለው ሳምንት ስለ ጉዳዩ ተጨማሪ ማብራሪያ እንደሚያወጡ ገልጸው መግለጫውን እንድንጠብቅ ጠቁመዋል። በምዕራብ ወለጋ ዞን ነጆ ወረዳ ውስጥ እንደሚኖሩና ከካማሺ አገሎ ወረዳ ተፈናቀልኩ ለደህንነቴ ስለምሰጋ ስሜን አልጠቅስም ያሉ ግለሰብ ለሁለተኛ ጊዜ የተፈናቀሉበትን ምክንያት እንዲያስረዳሉ። ከካማሺ ዞን አገሎ ወረዳ መስከረም 16 2011 ዓ.ም ተፈናቅለን ኑሯችንን ምስቅልቅሉ ወጣ። ከዛ በ2011 ዓ.ም ወረሃ ግንቦት ውስጥ አካባቢ ተረጋግቷል ስንባል ወደ አገሎ ተመልሰን ነበር። ነገር ግን ቤታችን ቀያችን አልነበረም ለመኖርም አመቻ አልነበረም ለማረስም ሆነ ለመነገድ ከብትም ለማርባት ስላልቻልን ድጋሚ ተፈናቀልን በአሁኑ ጊዜ መንግስት አልፎ አልፎ በሚያደርግልን ድጋፍ በነጆ ከተማ ውስጥ እየኖርን ነው ብለዋል የሰባት ልጆች እናት መሆናቸውን የገለጹት ስማቸው መጥቀስ ያልፈቀዱ ወይዘሮ በነጆ ረዳ ውስጥ ከነልጆቻቸው ተጠልለው እንደሚገኙ ገልጸዋል በአሁኑ ጊዜ ያሉበትን ሁኔታ እንዲያስረድተዋል ወደ ተፈናቀልንበት ቦታ ስንመለስ ቤታችን የቤት ውስጥ መገልገያችን አንድም የለም መንግስትም በወቅቱ በግዴታ ስለመለሰን እዛም ስንደርስ ለመኖር ስላልተመቸን ተመለሰን በአሁኑ ጊዜ በሰዎች እርዳታ በነጆ ከተማ ውስጥ እየኖርን ነው ብለዋል አስቸኳይ እርዳታ እንዲደረግላቸውም ጥሪ አቅርበዋል እነኚሁ ተፈናቃዮች የልጅና ህፃን የአካል ጉዳተኛና ብዙ የተጎዱ ሰዎች አሉ የሚበሉት የሚጠጡት መጠለያም የሌላቸው ብዙ ናቸው መንግስት ቦታ ሰጥቶን የሥራ ሁኔታም ማመቻችቶልን ወደ ቀደመው የልማት ሥራችን መመለስ እንፈልጋለን ወገናችን ነው ብሎ ከጎናችን የሚቆም አካል ያስፈልገናል ብለዋል ባለፈው 2011 ዓመተ ምህረት በተከሰተው ግጭት ከቤኒሻንጉል ጉሙዝ ተፈናቅለው ወደ ክልሉ ሳይመለሱ የቀሩና በምዕራብ ወለጋ የተለያዩ ወረዳዎች ውስጥ ለተለያዩ ችግሮች የተጋለጡ ተፈናቃዮች እንዳሉ ከተፈናቃዮች መካከል ገልጸዋል። የምዕራብ ወለጋ ዞን የአደጋ ስጋት ሥራ አመራር ጽሕፈት ቤት ኃላፊ አቶ ኤልያስ ከድር ከቤኒሻንጉል ጉሙዝ በድጋሚ ተፈናቅለው ወደ ዞኑ የመጡ የሉም ብለዋል። ቁጥራቸውን ባይገልጹም ከዚህ ቀደም ወደ ቤኒሻንጉል ጉሙዝ ያልተመለሱ ተጨማሪ የሰብአዊ ድጋፍ የሚያስፈልጋቸው እንዳሉ ግን አልሸሸጉም። ከቤኒሻንጉል ጉሙዝ ክልል በ2011 ዓመተ ምህረት ተፈናቅለው የነበሩ በተሰራው የሰላምና እርቅ ተግባር ተመልሰው ነበር። እንደ ሁለተኛ መፈናቀል ተደርጎ የወጣው መግለጫ ፍጹም ስህተት ነው። ድጋሚ የተፈናቀለ ሰው የለም። ነገር ግን ያለው መፈናቀል በሁለቱ ክልሎች ወሰን አቅራቢያ ይኖሩ የነበሩት ህይወታቸውን እንደ ቀድሞ መምራት ስላልቻሉ መንግስትና የተለያዩ የእርዳታ ድርጅቶች ድጋፍ እያደረጉላቸው ነው። ቤት ንብረታቸው በመውደሙና በጸጥታ ስጋት ወደ ቤኒሻንጉል ጉሙዝ ያልተመለሱም ነበሩ። እነሱም በሰባት ወረዳዎች ውስጥ ይገኛሉ። ይህ ግን በድጋሚ መፈናቀል የተከሰተ አይደለም ብለዋል። የቤኒሻንጉል ጉሙዝ ክልል የአደጋ ስጋት ሥራ አመራር ኮሚሽን ኃላፊ አቶ ታርቀኝ ታሲሳ ከክልላችን ድጋሚ ተፈናቀለ ሰው የለም ሲሉ አስተባብለዋል።
እንደገና ተፈናቀሉ የሚባለውን ለማጣራት ሞከርን። በእነሱ ገለጻ ሰዎቹ መጀመሪያ ተፈናቅሎ ነበር፣ ወደ ቦታቸው ተመለሱ፣ ከዛ ተመልሶ ወጡ። እንግዲህ ምን የሚገልጹት 2011 አካባቢ የነበረውን ስለዚህ ይሄ ነገር በእኛ ሪፖርት የለም። ኦሮሚያ ኮንፊርም እንዳደረጋቸውና ከኦሮሚያ ጋር እንደገመገሙት ዲግሪቭ እንዳደረጉት እና እንደተስማሙት ነው እነሱ የሚገልጹት። በእኛ በኩል ግን የተፈናቀሉት ሙሉ በሙሉ ወደ ቀያቸው የተመለሱ መሆኑን በቦታቸው ላይ ሆኖ አስፈላጊ የሆነ ፉድ ነን ፉድ እና ዱሬብል ሶሉሽን በየፕሮግራሙ እየተደረገላቸው መሆኑን እና ሰዎች ወደ ነበሩበት ሰላም መግባባትና አብሮ መኖር የተመለሱበትና ጥሩ ከመጀመሪያው የበለጠ መግባባት ውስጥ እንዳሉ ኢንፎርሜሽን ያለንና በካማሽ ዞን በአሶሳ ዞን በማውቀው ምንም አይነት ታውኑ ጊዜ ችግር የለም መሆኑን እኛ የምናውቀው።
በቤኒሻንጉል ጉሙዝ መተከል ዞን ጉባ ወረዳ ከሳምንታት በፊት ተከስቶ በነበረው ግጭት ተፈናቅለው ከነበሩ መካከልም 221 ተመልሰዋል ሲሉ ገልጸዋል አቶ ታረቀኝ።
ማህበረሰብ ተደናግጦ የወጣበትና ወደ 136 የሚሆኑ ከአንድ ቀበሌ ወደ 221 ሰው የሚሆኑ ከሌላ ቀበሌ 13 ሰዎች የሚሆኑ ከሌላ ቀበሌ 3 ቀበሌ ያዛ የተፈናቀሉ ናቸው። እነዚህ ተደናግጦ የወጡ ናቸው። 221ዎቹ ወደ አሁን የተመለሱበት ሁኔታ ነው ያለው። 136ዎቹ አሁንም በሂደት ላይ ያሉ ናቸው። በእኛ በኩል የዕለት ድጋፍ አድርገንላቸዋል። እነዚህ በአጠቃላይ 367 ሰዎች ናቸው።
በአሁኑ ጊዜ በጉባ አንጻራዊ ሰላም ያለ መሆኑንም ጨምረው ገልጸዋል። ለአሜሪካ ድምጽ ናኩር መልካ ካምቦ።
ዮናታንን ለዘገባው እናመሰግናለን። የዕለቱን ፕሮግራማችንን ከመጣቀላላችን በፊት ዛሬ በኢትዮጵያ ኦርቶዶክስ ክርስትና እምነት ተከታዮች ዘንድ የደብረ ታቦር ወይንም ቡሄ በዓል ተከብሯል። በዓሉን ለምታከብሩት ሁሉ በመላው የአሜሪካ ድምጽ ባልደረቦቼ ስም መልካም በዓል እንዲሆንላችሁ እየተመኘው በዓሉን የሚዘክር ሙዚቃ ለስንብት እንጋብዛለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ አቀናባሪ ኤልያስ አስማረና እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየነን። በፌስቡክ ገጻችን @voaamharic በትዊተር #gabinavoa እንዲሁም በኢሜል አድራሻችን gabina@voanews.com ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። መልካም ምሽት። ሰላም በእናንተ አመት ነው ላበቱ ያድርሰን።